being
B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም፣ እንደምን አመሻችሁ። በሳምንቱ የነበሩ አበይት ዘገባዎችን ይዘንላችኋል።
በሐዋሳ የጸጥታ ችግር መኖሩን የከተማዋ ነዋሪዎች ይናገራሉ።
ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያለው። በተለይ ማን ያለው
ዝርዝር ዘገባውን ይዘናል።
በሌላ ዘገባ በደቡብ አፍሪካ ስዌቶ በተባለው አካባቢ መጤጠል እንቅስቃሴ ማገርሸቱን በፕሪቶሪያ የሚገኘው ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት አጣምሮ የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታወቀ።
ሰዎቹ ጥቃት የሚያደርሱት ጀስት ፎሬነርስ ስራችን ወስደው ግናል፣ በእነሱ ምክንያት መስራት አልቻልንም። በተጨማሪ ደግሞ ፌክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ።
የማህበሩ ጸሐፊ አቶ ዳንኤል ገብሩ ናቸው ይዘናቸዋል። እንዲሁም ከደቡብ አፍሪካ ሪፖርተራችን ያደረሰችን ዘገባም አለ። የፌዴራሉ ከፍተኛ ፍርድ ቤት የነ አቶ አብዲ መሐመድ ዑመር ማለትም የቀድሞ የሶማሌ ክልል ፕሬዝዳንት የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ ምርመራ ጊዜ ፈቀደ። አራተኛው ተጠርጣሪ አቶ ሱልጣን መሐመድ መፈታታቸውን ፖሊስ ለፍርድ ቤት አስታውቋል። ሙሉ ዘገባውን ይዘናል።
በሌላ ዘገባ በአስመራ ከተማ የ2018 ዓመታዊ ኤግዚቢሽን ተከፈተ።
በአራት ምድባት የተከፋፈለ ውድድራት አለውን እተሐደ
በአራት የተከፋፈለ ዓመታዊ ኤግዚቢሽን እንደሆነ ነው የተናገሩት። አጠር ያለ ዘገባ በዚህ ላይ ከአስመራ ተልኮልናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ።
የጋቢና ጉዟችን ይቀጥላል። እኔ መስታወት አራጋውና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
በሐዋሳ ከተማ የጸጥታ ችግር መኖሩን የከተማዋ ነዋሪዎች በመግለጽ ላይ ይገኛሉ። ሙክታር ጀማል ዝርዝሩን ከሐዋሳ ይዟል።
በደቡብ ክልል መዲና ሐዋሳ ከተማ ሰሞኑን እየታየ ባለው የጸጥታ ችግር ስጋት ውስጥ ገብተናል ይላሉ የከተማዋ ነዋሪዎች። ሰሞኑን በተደጋጋሚ ለሊት ላይ ሰዎች ተገለው እየተገኙ መሆኑንም ነው የሚናገሩት።
ባለፉት ሁለትና ሶስት ቀናት ባልታወቁ ግለሰቦች ትንሽ አስቸጋሪ የጸጥታ ሁኔታዎች እየተከናወኑ ነው ያሉት። በተለይ ማን ያለው በተለይ ትናንትናና ከትላንት ወዲያ በነበሩ ምሽቶች ውስጥ
በቅርብ ሌሊት ተገለው ከተገኙ ሰዎች ውስጥ የአንዱ የወጣት ደሳለኝ የቅርብ ዘመድ የሆነችው ወይዘሮ ያይኔ አበባ አበበም ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩንና ልጃቸው በከተማዋ ተገሎ መገኘቱንም ነው የሚናገሩት።
ሐዋሳ ከትናንት ወዲያ ገብርኤል ቤት ከስቲ አካባቢ ነው ሞቶ የተገኘው እና በጩቤ ተወግቶ ነው የሞተው።
ስለ ጉዳዩ የጠየቅነው የሐዋሳ ከተማ ፖሊስ መምሪያ ኃላፊ ኮማንደር መስፍን ዴቢሶም የተፈጠረውን ወንጀል ጉዳይ እውነት መሆኑን ተናግረው የሟቾቹን ሁኔታም በዚህ ጉዳይ ይገልጻሉ።
ሮብ ከሌሊቱ ወደ 8 ሰዓት አንድ ወጣት ለመዝናናት የወጣው ሞቶ ተገኝቷል። የሞተው በተወቅቶ ነው። እንግዲህ እንዴት ወጋ፣ ማን ወጋው የሚለው እየተጣራ ነው ያለው። እሱ ውጭም ሐሙስ ማታ ወደ 2:30 አካባቢ መንገድ ሌላ አንድ ወጣት ሞቷል በሌላ ለከተማ።
በተለይ የሟቾችን ሁኔታ በተመለከተ የከተማዋ ጸጥታ እያደር እየላላ መምጣቱ ከፍተኛ ስጋትና ለዚህ ወንጀሎችም ምክንያት ነው የሚሉት የከተማዋ ነዋሪዎች። በቅርብ እየተደረገ ያለውን ለውጥ ተከትሎ የከተማው የጸጥታ አካል ጸጥታውን ከማጥበቅ ይልቅ ሌሎች ጉዳዮች ላይ ማትኮሩ ይህንን ክፍተት ፈጥሯልም ነው አንዱ የከተማዋ ነዋሪ ለአሜሪካ ድምጽ በሰጡት ሐሳብ የሚገልጹት።
ያንንም ጸጥታውን ከመቆጣጠር ይልቅ በሌሎች ፖለቲካዊ ጉዳዮች ላይ ገደሉም ሰው የመዋል ዝንባሌ ያለ ነው የሚመስለኝና በተለይ የዚህ የጸጥታ ዘርፍ የፍትህ ዘርፉም መፈተሽ አለበት። ህዝቡ ፍትህ እያገኘ አይደለም። ከዚህ በፊትም በወታደር የተገደሉ በፖሊስ የተገደሉ በርካታ ወጣቶች ነበሩ።
ይህንን ወንጀል ጨምሮ ሌሎችንም በከተማ ውስጥ ስጋት ሆነው የሚታዩትን ለመቆጣጠር ከፌደራል መንግስት ጋር በጥምረት እየሰራ መሆኑን የገለጸው የሐዋሳ ከተማ ፖሊስ መምሪያ የሰሞኑን የግድያ ወንጀል በተመለከተ ተጠርጣሪዎቹን በቁጥጥር ስር እያዋለ መሆኑንም ይገልጻል። በተለይ ከጸጥታ አካላት ክፍተት ታይቶባቸዋል የተባሉትንም እየመረመረ መሆኑን የሐዋሳ ከተማ ፖሊስ መምሪያ አዛዥ ኮማንደር መስፍን ዴቢሶ ለአሜሪካ ድምጽ ገልጸዋል።
ታላይ ጣሪዎቹ ይዘዋል በአንዱ ኬዝ 6 ሰው በአንዱ ኬዝ 5 ሰው ተይዟል። እየተጣራ ነው ያለው። ፖሊስ እያጣራው ነው ያለው። ነገሩ ጋር ያለው ጉዳይ ደምዶ ነው። እንትኑ አንድ የኃይል ማነስ ራሱ አለ። በዛ ላይ አንዳንድ ቦታ ላይ የተመደበው አባል በልቁ አለመሆን አለ። በአንድ ኤሪያ መታጠር አለ። ሰፊ ኤሪያ እየተንቀሳቀሰ አለ ቢሰፈናል። እሱን ተነጋግረናል።
ክፍተት ነው። ክፍተቱን ገምግመናል። ወይ ደግሞ በንቃት እየተከታተሉ የሌሉ አባላቶችም አሉ ብለቱ እንዲከለያችሁ የወሰዳችሁ እርምጃ አለ? ኃላፊነታቸውን በአግባቡ ባልተወጡ ሰዎች ላይ
እሱን ህጋዊ እንትን ፖሊሳዊ ሂደት ተከትለን እርምጃ እንወስዳለን።
ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ።
ወደሚቀጥለው ዘገባችን እናልፈው። በደቡብ አፍሪካ ስዌቶ በተባለው አካባቢ መጤ ጠልንቅ ስቃሴ ማገርሸቱን በፕሪቶሪያ የሚገኘው ኢትዮጵያውያንና ኤርትራውያንን በአንድነት በአባልነት አጣምሮ የያዘው የሀበሻ ኮሚኒቲ የተሰኘው ማህበር አስታወቀ። በንግድ ስራ ላይ የተሰማሩ ስደተኞች ተመሳስለው የተሰሩ ምርቶችና ጊዜያቸው ያለፈባቸው ምግቦች እየሸጡልን ነው በሚል ከተቆጡ ወጣቶች ጋር በተፈጠረ ግጭት የሰው ህይወት ማለፉንም ነግረውናል። ሰዎች መጎዳታቸውን፣ ንግድ ቤቶች መዘረፋቸውን የገለጹት የማህበሩ ጸሐፊ አቶ ዳንኤል ገብሩ ኢትዮጵያውያኑና ኤርትራውያኑ ራሳቸውን እንዲጠብቁና እንዲጠነቀቁ መልእክት እያስተላለፈን ነው ብለዋል። ጽዮን ግርማ አነጋግራቸዋለች።
በደቡብ አፍሪካ ዘጋቢያችን አኒታ ፓዋል ያደረሰችን ዘገባ እንደሚያሳየው በደቡብ አፍሪካ ስዌቶ በተባለው አካባቢ በተቀሰቀሰው መጤዎች ከሀገራችን ይውጡልን የሚለው እንቅስቃሴ በተፈጠረ ግጭት ቢያንስ 4 የውጭ ዜጎች ተገድለዋል የሚል ነው። አርብ ዕለት መጤ ጠል የሆነውና አዲስ የተቋቋመው ፓርቲ በደቡብ አፍሪካ ዋና ከተማ ጆሃንስበርግ በጠራው መጤዎች ከሀገራችን ይውጡልን የሚለው ሰልፍ ምክንያት ነው ግጭቱ የተቀሰቀሰው። በዚህ 150 የሚሆኑ ተቃዋሚዎች በተሳተፉበት ሰልፍ ላይ ግጭት ተቀስቅሶ እንደነበር የሚጠቅሰው ይህ ሪፖርት በስዌቶ አካባቢ ፖሊስ ወደ 27 ሰዎች ማሰሩንም ይዘረዝራል። ይህንኑ በተመለከተ በሪፖርቱ ላይ እንደተጠቀሰው ግጭቱ ተባብሶ መቆየቱንና የሰዎች ህይወት እስከ መጥፋት መድረሱን ነው። በዚህ በመጤጠል እንቅስቃሴው በአሁኑ ሰዓት ኢትዮጵያውያኖች መጎዳታቸውን እንደማያውቅ የገለጸው በደቡብ አፍሪካ የሚገኘው የኢትዮጵያውያንና ኤርትራውያንን በጋራ ያጣመረው የሀበሻ ኮሚኒቲ የተሰኘ ማህበር ሲሆን የማህበሩ ጸሐፊ አቶ ዳንኤል ገብሩ ለአሜሪካ ድምጽ እንደተናገሩት እንቅስቃሴ መኖሩን፣ ግጭቶች መፈጠራቸውን፣ በተፈጠሩት ግጭቶች ግን በአሁኑ ሰዓት ኢትዮጵያውያን መጎዳት አለመጎዳታቸውን ለማወቅ አስቸጋሪ እንደሆነባቸው ገልጸው በሰሙትና በደረሳቸው መረጃ ግን በአሁኑ ሰዓት ጉዳት የደረሰባቸው ሶማሊያውያን እንደሆኑ የተዘረፉትና የተጎዱት ሰዎችም የሶማሌ ዜጋዎች እንደሆኑ ገልጸውልናል። አነጋግሬያቸው ነበር።
ሶዌቶ ተብሎ በሚታወቀው ጆቦር አካባቢ በሚገኝ ታውን ነው የተጀመረው ጥቃቱ። ሶማሊያውያኖቹ በማስፈር ነበር በ29 በዚህ ወር ማለት ነው ኦገስት 29 ነው የተጀመረው ጥቃቱ። ሰዎቹ ጥቃት የሚያደርሱት ጀስት ፎሬነርስ ስራችን ወስደውብናል፣ በእነሱ ምክንያት መስራት አልቻልንም፣ በተጨማሪ ደግሞ ፌክ የሆነ ንብረትና እንዲሁም ኤክስፓየር የሆኑ እቃዎች ያለፈባቸው እቃዎች እየሸጡ ለልጆቻችንና በህዝባችን ላይ ጉዳት እያደረሱ ነው ምናምን የሚል ሀሳብ አንስተው ነው የጀመሩት ማለት ነው ጥቃቱ። ይሄ ግን እንደ ምክንያት ነው እንጂ ሁሌም እንደዛ ይያሉ አጋጣሚ ባገኙት ቁጥር ለመዝረፍና ሰውም ለመጉዳት ነው አብዮታቸው።
ፔክ የሆነ ሲሉ ተመሳስሎ የተሰራ ምርትና ጊዜው ያለፈባቸው የምግብ ሸቀጣ ሸቀጦችን ማለታቸው ነው። ስደተኛው ከሌላ ቦታ የመጣው ስደተኛው በንግድ ስራ ላይ የተሰማራው ይሄንን ድርጊት ይፈጽማል ወይ?
ምን መሰለህ፣ አንድ ነገር ዝም ብሎ ከባዶ ተነስተው ሊያደርጉት ይችላሉ። ደግሞ በሳውዝ አፍሪካ ብቻ ሳይሆን በተለያየ ቦታ ሰዎች ጊዜ ያለፈባቸውም ይሆኑ ወይም ሌላ ተመሳስሎ የተሰሩ ነገሮችን ለመሸጥ ሊያቀርቡ ይችሉ ይሆን። ይሄ ግን ስደተኞችን ነው ያደረጉት ብሎ ስደተኞችን ላይ ብቻ ጥቃት ማድረጉ ግን ለሌላ ፍላጎታቸው ለመፈጸም ብለው የሚያደርጉት ነው እንጂ በትክክል ስደተኛው እንደዛ ስላደረገ አይደለም። በእርግጥ በስደተኛው ብቻ ሳይሆን በተለያየ በዜጎችም ጭምር ሊሰራ ይችላል። ግን ይሄ ተፈልጎ ማን ነው ይሄን ያደረገ ኢንቨስቲጌት ተደርጎ ምርመራ ተካሂዶ መስጋቱም ወይም ደግሞ ሌላ ህጋዊ የሆነ እርምጃ መውሰድ ነው የነበረባቸው እንጂ ዝም ብሎ እንዲህ አገኘን ያሉ ዝርፊያ ማካሄድ እሱን ነው አግባብ የሌለው ነገር ማለት ነው።
ምን ያህል ሰው ተጎዳ? የጉዳቱስ መጠን ምንድን ነው?
ኢንፋክት ካሁን እንደሚሉት 3 ሰዎች እንደተጎደሉ ነው። ገና ፖሊሶች ምርመራ እያካሄዱ ነው። ግን በተለይ በሶዌቶ በሚባል ቦታ ብዙ ጥቃት አድርሰዋል። ሾፖችም ሰብረው ዘርፈዋል። ይሄ ነው እስካሁን ያለን።
የእናንተ የሀበሻ ኮሚኒቲ ውስጥ የሶማሌ ተወላጆች አሉበት?
ኤርትራውያንና ኢትዮጵያውያን ብቻ ነው ያለ ነው እስካሁን። ሶማሊያውያን የራሳቸው የሆነ ሳሳ ተብሎ የሚታወቅ አላቸው ኮሚኒቲ ማለት። እኛ ግን በኢትዮጵያውያንና በኤርትራውያን ነው የተቋቋመው። አባላቶቻችንም ኤርትራውያንና ኢትዮጵያውያን ናቸው።
ስለዚህ ምን እያደረጋችሁ ነው እናንተ ለአባላቶቻችሁ?
ለአባላቶቻችን ያ ተገቢ የሆነ ጥንቃቄ ማድረግ እንደሚገባው ነው። ሰውም ሁኔታውን እየተከታተለ የሆነ ነገር ሲጀመር ህይወቱን ማስቀደም እንዳለበት ነው የምንመክረውና የምናስተላልፈው። ያገኘነው ኢንፎርሜሽን ደግሞ አለን የዋትስአፕ ግሩፕ ለኛም ለህዝባችን የምናስተላልፍበት፣ በዛው መረጃው እየሰጠ ነው። መጠንቀቅ ያለበትን ነገር እንዲያደርግ እሱን ያደረግን ነው።
የሳውዝ አፍሪካ ዋና የፖለቲካል ፓርቲዎች እንደዚሁም ደግሞ ገዢውን ፓርቲ ANC ጨምሮ ሌሎች የተቃዋሚ ፓርቲዎችም በደቡብ አፍሪካ እንደዚህ አይነት መጤ ጠል የሆነ የእንቅስቃሴ ቦታ የለውም ሲሉ አውግዘውታል።
ወደ መጀመሪያው ዘገባችን እናልፈው። የፌደራሉ ከፍተኛ ፍርድ ቤት አቶ አብዲ መሐመድ ዑመርን የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ የምርመራ ጊዜ ፈቀደ። አራተኛው ተጠርጣሪ አቶ ሱልጣን መሐመድ መፈታታቸውን ፖሊስ ለፍርድ ቤቱ አስታውቋል። የክልሉ ፖሊስ ኮሚሽነር በተመሳሳይ ወንጀሎች ፖሊስ ጠርጥሯቸዋል። መለስካቸው አምሃ ስርስሩን ከአዲስ አበባ ልኳል።
የፌደራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት ትናንት በቆረጠው ቀጠሮ መሰረት ዛሬ ከቀትር በኋላ ብይኑን ሰጥቷል። የቀድሞው የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመር፣ የክልሉ የሴቶችና ሕፃናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን ትናንት ፍርድ ቤቱ የዋስ መብታቸውን እንዲጠብቅላቸው ያቀረቡትን አቤቱታ አልተቀበለውም። ፍርድ ቤቱ የፖሊስን ጥያቄ ተቀብሎ 14 ቀናት የምርመራ ጊዜ ፈቅዶለታል። በአንጻሩ ከተጠቀሱት ተጠርጣሪዎች ጋር ትናንት ፍርድ ቤት ቀርበው የነበሩት የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድ ግን ለፍርድ ቤት እንዳስረዱት ሁሉ ያለመከሰስ መብታቸው እንዳልተነሳና በስም ስህተት እንደታሰሩ ታውቆ ከተያዙበት መለቀቃቸውን ፖሊስ ለፍርድ ቤቱ አስታውቋል። ፖሊስ ዛሬ ፍርድ ቤት ያቀረባቸውን አዲስ የክልሉ ባለስልጣን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ሰርሃን ጣሂር ልጃገረዶች እንዲደፈሩ በማድረግ ወጣቶችን በማደራጀትና በወንጀል ድርጊት እንዲሰማሩ እንዲሁም 3 ባለሥልጣናት በተጠረጠሩባቸው የወንጀል ድርጊቶችን ማለትም መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል ለበርካታ ዓመታት አብሮ የኖረውን ሕዝብ በሃይማኖት፣ በዘር፣ በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ በማድረግ እንደ ጠረጠራቸው ለፍርድ ቤቱ አስረድቶ በእሳቸውም ምርመራው እንዲቀጥል ፍርድ ቤቱ 14 ቀናት የምርመራ ጊዜ ለፖሊስ ፈቅዷል። ሐምሌ 28 እና 29 ቀን 2010 ዓ.ም በሶማሌ ክልል በጅግጅጋና በተለያዩ የክልሉ ከተሞች በተፈጠረው ቀውስ የአያሌ ሰዎች መገደልና መቁሰል፣ የአብያተ ክርስቲያን መቃጠልና የንብረት መውደም ሲዘግብ መቆየቱ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አስመራ የሚገኘው ዘጋቢያችን ብርሃነ በርሀ በአስመራ ከተማ የ2018 ዓመታዊ ኤግዚቢሽን ተከፍቷል ይለናል በተከታዩ ዘገባ።
የኤርትራ የ2018 ፌስቲቫል ሰላም ለዘላቂ እድገት በሚል መሪ ቃል ዛሬ ነሐሴ 25 በኤክስፖ ቅጥር ግቢ አስመራ በፕሬዝዳንት ኢሳያስ አፈወርቂ በይፋ ተከፍቷል። በዚህ የመክፈቻ ስነ ስርዓት ላይ የኤርትራ ከፍተኛ ባለስልጣኖችና በኤርትራ የሚገኙ ዲፕሎማሲኞች የተገኙ ሲሆን በኤክስፖ ቅጥር ግቢ ያሉትን የተለያዩ ዝግጅቶች እየተዘዋወሩ ጎብኝተዋል። የኤርትራ ሀገራዊ በዓል አዘጋጅ ጽፈት ቤት ስራ አስኪያጅ አቶ ተስፋይ በርሀ የዛሬ ዓመት ፌስቲቫል በአሁኑ ወቅት እየታየ ያለውን የሰላምና የተስፋ ጅማሬ እንዲያንጸባርቅ ተብሎ መሪ ቃሉ ሰላም ለዘላቂ እድገት የሚል መጠሪያ እንደተሰጠው ለቪኦኤ ገልጸዋል። በየዓመቱ የሚከበረው የኤርትራ ፌስቲቫል በስድስቱም ዞባዎች ወይ ክልሎች የሚገኙ የተለያዩ ብሔርና ብሔረሰቦች ማንነታቸውን፣ ኑሯቸውንና ባህላቸውን የሚያሳዩበት መድረክ በመሆኑ በዚህ ዙሪያ በአራት የተለያዩ ምድብ የተከፋፈሉ ውድድሮች እንደሚኖሩም አስረድተዋል።
አበርባዕት ምድባስ ተከፋፈለ ውድድራት አለውን እተሓደ ውድድር ያታውት ልሂትን ሙዚቃኒ
በአራት የተለያዩ ምድቦች የተከፋፈሉ ውድድሮች ይኖራሉ። የመጀመሪያው ባህላዊ እስክስታና ሙዚቃ፣ ሁለተኛው ጥንታዊ የሙዚቃ መሳሪያዎች፣ ሶስተኛ የባህላዊ ቤት አሰራርና የአናኗር ዘይቤ ሲሆን አራተኛው ደግሞ ክልሉን የሚያስተዋውቅ ኤግዚቢሽን ነው። የዛሬ ዓመት ፌስቲቫል ወደ ነሐሴ መጨረሻ የተዘዋወረበት ምክንያት ባለፈው ወር አጋማሽ ላይ የኤርትራ የወጣቶች ፌስቲቫል ተደርጎ ስለነበር ሁለቱን ለማራራቅ ሲባል እንደተራዘመ አቶ ተስፋዬ አስረድተዋል። በዚህ ከነሐሴ 25 እስከ ጳጉሜ 3 በሚቆየው ፌስቲቫል ላይ የተለያዩ የፈጠራ ስራዎች፣ የባህላዊ ሙዚቃ ዝግጅቶች፣ ወጣቶችና ህፃናትን የሚያስተምሩ ዝግጅቶች፣ ድርጅቶች ስራዎቻቸውን የሚያስተዋውቁበት አውደ ርዕይና ሌሎችም ፌስቲቫሉን የሚያንጸባርቁ ዝግጅቶች የቀረቡ ሲሆን በመቶ ሺህ የሚቆጠሩ ኤርትራውያን፣ ኢትዮጵያውያንና ሌሎች የውጭ ሀገር ጎብኚዎች ፌስቲቫሉን እንደሚጎበኙት ይጠበቃል። ብርሃነ በርሀ ለአሜሪካ ድምጽ ከኤክስፖ አስመራ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን እናልፋለን። የብሔርተኝነት ጉዳይ በልቦለድ መጽሐፍ። በኢትዮጵያና ኤርትራውያን ዘንድ ተስፋፍቷል የተባለው ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ በዕለት ተዕለት የፖለቲካና የማህበራዊ ግንኙነት ላይ የፈጠረውን የተወሳሰበ ችግር የሚያሳይ ነው የተባለ መጽሐፍ ባለፈው ሳምንት ለንባብ በቅቷል። የህገ መንግስት ህግ ባለሙያውና በኢትዮጵያ የፖለቲካ ጉዳዮች ላይ ሀሳባቸውንም ሲያቀርቡ ሲከራከሩና ሲሟገቱ በሚታወቁ ወቁት አቶ ሙልጌታ አረጋዊ የተጻፈው አብራክ መጽሐፍ ግምገማ ቀርቦበታል። ጽዮን ግርማ ዝርዝር አላት። እሁድ ዕለት በሃዋርድ ዩኒቨርሲቲ የተመረቀውና ለውይይት የቀረበው አብራክ የተሰኘው የአቶ ሙልጌታ አረጋዊ መጽሐፍ ልቦለድ ነው። ጸሐፊው መጽሐፉን ባስተዋወቁበት ጽሑፍ ባለታሪኮቹ አርካኒ ጫላና ዋልታ ሀጎስ ይባላሉ። አርካኒ አምቦ፣ ዋልታ መቀሌ በቅለው ህይወት አዲስ አበባ ላይ ያገናኘቻቸው ወጣት የህግ ምሁራን ናቸው ይላል። የተለያየ ቋንቋ ተናጋሪነታቸው ሳያግዳቸው ከጥልቅ ፍቅር ቢወድቁም ግንኙነትና ፍቅራቸው በሰዎች አልጸደቀላቸውም። ማህበረሰቡ ፍቅራቸውን አልተቀበለውም። ዘመድ አዝማድ ሲቃወማቸው መንግስትም አስጨንቋቸዋል። አገርም በግጭት እየታመሰ ሲጨነቅ እነሱም አብረው ተጨንቀዋል ይላል ጽሑፉ። ህይወታቸውን ባሰቡበት መንገድ መምራት ያልቻሉት ፍቅረኛሞች ካስጨነቃቸው አስተሳሰብና እምነት ጋር ግብ ግብ ገጥመዋል። ለግብ ግቡ ያነሱት መሳሪያ ደግሞ ጥያቄ ብቻ ነው፣ ለምን የሚል። ጥያቄያቸውን ለህዝብ፣ ለሀገር፣ ለመንግስትና በተለይም የብሔርተኝነት አቀንቃይ ለሆኑ ፖለቲከኞች የቀረበ ነው ብሎታል። ለአቶ ሙልጌታ መጽሐፉን ለምን ጻፉት ስል አጭር ጥያቄ አቀረብኩላቸው።
እኔ ለረጅም ዓመታት ኢትዮጵያ ውስጥ ያለው የማህበራዊ ህይወት በሰዎች ላይ በኢትዮጵያውያን መካከል ያለው ግንኙነት ሁሌ ሲያሳስበኝ ቆይተዋል። ማለት በብሔር ብሔረሰብ አገር ተከፋፍሎ በእነዚህ ብሔርና ብሔረሰቦች መካከል ያለው ግንኙነት አንዳንድ ጊዜ በግልጽ ሌላም ጊዜ በድብቅ አንድ ነው። በቅርብ ጊዜ በተለይ ባለፉት 4-5 ዓመታት በጣም በከባዱ አስጊ ደረጃ ያደረሰበት ጊዜ ነው ያለፍ ነው እና ብቻ ባጭሩ በፈረንጅ ከ2001 ጀምሮ ሲያስጨንቀኝ የነበረ ነገር ነው ይሄ የኛ የሀገራችን የእርስ በርሳችን ግንኙነት። አሁን ሁሌ በተለያየ የሚዲያ
አውትሌት ሲያየ ስብሰባ ውይይት ምናምን አነሳ ነበረ በግሌ። እንደዚሁን ከቀጠልን አገር በብሔር በብሔረሰብ እንደዚህ ተከፋፍሎ ውጥረት ተፈጥሮ ምንቀጥል ከሆነ አንድ ቦታ ላይ ስንደርስ ውጥረቱ ይበጠስና የሆነ ችግር ሊፈጠር ይችላል የሚል ስጋት ነበረኝ ሁሌ።
አቶ ሙልጌታ መጽሐፉን ለመጻፍ ይኖሩበት ከነበረው ዩናይትድ ስቴትስ ወደ ኢትዮጵያ ተጉዘው ከማስተማር ስራ ጋራ ለሁለት ዓመት ጥናት በማድረግ በብሔርተኝነት ምክንያት በማህበራዊ ግንኙነት ላይ የተፈጠረውን ውስብስብና አስቸጋሪ ሁኔታ በልብ ወለድ መልኩ እንዲታይ ማቅረቡ ችግሩንም ቁልጭ አድርጎ ያሳያል፣ ለቀጣይ ውይይትም ይጋብዛል ይላል።
በምን መንገድ ወደ ተደራሴ ወይም ወደ አንባቢው ቢቀርብ የተሻለ ይሆናል የሚል ሳስብ ብሔረተኝነት በአጠቃላይ ስታዩ የሰፊው ህዝብ እንቅስቃሴ ነው። ማስ ሙቭመንት ነው። ህዝብ ነው የሚያነቃንቀው። የብሔረተኝነት እንቅስቃሴ በህዝብ ነው የሚደረገው። ግን አንቀሳቃሾቹ መሪዎቹ የተወሰኑ ምሁራንና የተወሰኑ ባለሀብቶች ናቸው። ሰው እነዚህ ሰፊው ህዝብ የብሔረተኝነት እንቅስቃሴ የሚያካሄድ ሰፊው ህዝብ ስለ ብሔረተኝነት ያለው ግንዛቤ ምን ያህል ነው? ያ ግንዛቤ ላይ ስራ ቢሰራ ምናልባት በተለያዩ ብሔር ብሔረሰቦች የሚፈጠረው ግጭት ከመፈጠሩ በፊት ሰው አስቦ ይሄ ነገር እንዴት ነው ጎበዝ ብሎ ፋታ አግኝቶ ራሱን የሚጠይቅበት አጋጣሚ መፍጠር የሚችልበት ሁኔታ መፍጠር ይቻላል ብዬ አስብኩ። ያ ደግሞ ምንድነው ብሔረተኝነት ምንድነው የሚለው ነገር ጠይቀን አንስተን ብንነጋገርበት የተሻለ ግንዛቤ ቢኖረን ሊመጣ የሚችል በህዝቦችና በብሔሮች መካከል ሊፈጠር የሚችለው ግጭት ሊቀር ይችል ይሆናል አትሊስት ያግዛል ብዬ አስብ።
በሀገሪቱ ውስጥ በሚፈጠረው የፖለቲካ ችግር ምክንያት ህዝብ በብሔር ተጠቂ ይሆናል ሲልም በምሳሌ ጠቅሷል። ትልቁ ችግር ህገ መንግስት ውስጥ ያለው ነው ብሏል።
ብሔር ብሔረሰብ የሚለው ከኢህአዴግ በፊትም ነበረ፣ በደርግም ነበረ፣ በኃይለ ስላሴ ዘመንም ነበረ። ኢህአዴግ ያደረገው ነገር ምንድን ነው? በጣም ለየት ያለ ነገር ነው ያደረገው። ብሔር ብሔረሰቦችን በተመለከተ ብሔረተኝነትን በህገ መንግስት ደረጃ ኢንስቲቱሽናላይዝ አድርጎታል። ይሄ ኢህአዴግ መንግስት አንድ ሰው የግድ አማራ ነኝ በል፣ የግድ ትግሬ ነኝ በል፣ ሉክ አባቴ ትግሬ ነው እናቴ አማራ ነች ብቲ ቀበሌ ሄደሽ መታወቂያ ለማውጣት ከሁለቱ አንዱ ምረጭ ነው የምትባል። ይሄ በጣም በጣም ገብቶኝ የማያውቅ ነገር ነው። ለምን አንድ ሰው ሁለቱ መሆን እንደማይችል መንግስት ያልመለሰው ጥያቄ ነው። እና ስርዓቱ ህዝቡን በመከፋፈል ላይ ብቻ የተገነባ ስርዓት ነው ብዬ ነው የማስበው። ስለዚህ የኢትዮጵያ ህገ መንግስት የ26 ዓመት ልምድ አለን። ቢያንስ የ20 ዓመት ልምድ አለን። ህገ መንግስቱ ወጥቶ ተግባራዊ ከሆነበት ጊዜ ጀምሮ ብንቆጥር ሰው የዚህ የ20ና የ22 ዓመት ልምድ ያለ ህገ መንግስት ሬከርድ ምንድን ነው? ምንድን ነው ይሰራለን? እንግዲህ መጀመሪያ ኢህአዴጎች ሲመጡ በቀንነት አስበውት ሊሆኑ ይችላሉ። ይሄ ለሀገር ሊጠቅም ይችላል ብለው ሊሆኑ ይችላሉ። ግን አሁን ቆም ብለን መፈተሽ ያለብን ይመስለኛል። ይሄ ህገ መንግስት ጠቃመ ነው ወይ? እንደዚህ ሀገርን በብሔር ሸንሽኖ ሁሉም ሰው በብሔሩ እንዲያስብ መደረጉ፣ ኢትዮጵያዊነትን አቀጭጮ መንደርተኝነትን ማጠናከሩ ለኢትዮጵያ ህዝብ ሰላምና ብልጽግና ይበጃል ወይ የሚለው አሁን ማስረጃ አለን። ድሮ በሀሳብ ነበረ። ደርግ እንደዚህ አድርጎ አንድነት ላይ ስለሰራ ብቻ ሀገር አፈረሰ ተብሎ ተተች አይደለ? ዴሞክራሲን አፍኖ አንድነት አንድነት የሀገር አንድነት ብቻ እያለ አሁን ደግሞ በግልባጭ ኢህአዴግ ምንድን ያደረገው የሀገር አንድነትን እየተወ እየጣለ እየናቀ በሀገር መበጣጠስና በሀገር ልዩነት ላይ በጣም ስለሰራ የእርስ በርሳችን ከፍተኛ ችግር ውስጥ የገባንበት ጊዜ ተተናስናለ ነው። እና መደረግ ያለበት ምንድን ነው? ቆመን ህገ መንግስትን እንደገና ማየት የሚችል ጉባኤ መጠራት ያለበት ይመስለኛል እኔ። እና ህገ መንግስቱ ማጥናት የሚችሉ በሙያው ገይ ነው እውቀት ያላቸው ሰዎች በመንግስት ተደራጅተው ይህ ህገ መንግስት ሲመርምረው ከሀያ ምናምን አመት በኋላ ህገ መንግስት ሰው የሰራው ዶክመንት ነው። ግን ሰው ከሰራው በኋላ ዝም ብለሽ ከተውሽው እሱ ራሱ አንቺን የመቆጣጠር አቅም አለው። ህገ መንግስት ራሱ ለምሳሌ ቋንቋችንን እዩ፣ ብሄር ብሄረሰቦች እንደዚህ ነው አሁን ያለው እና ከህገ መንግስት የመጣ ነው። ስለዚህ ህገ መንግስት ቁጭ ብለን አሁን እሺ፣ እስካሁን በዚህ መተናል፣ ሬከርዳችን ምንድን ነው፣ ጥቅሙ ምንድን ነው፣ ጉዳትም ተብሎ ሲመዘንና የማይጠቅመንን ትተን የሚጠቅመንን ይዘን ወደፊት መሄድ የምንችልበት ትንሽ ቀይረን ነገሮችን ኢትዮጵያን በስ ማቀራረብ የምችልና የሀገሪቱ አንድነት ጠብቆ ወደፊት አብረን እንድንሄድ የሚያደርገንን እና ሰላምና ብልጽግና ሊያስገኝልን የምችል መንገድ ምንድን ነው ብለን ብንወያይ። ህገ መንግስቱ ድንጋይ ላይ የተጻፈ እግዚአብሔር ቃል አይደለም። የሰዎች ስራ ነው። በሰዎች ሊቀየርና በሌላ ሊተካ ይችላል የሚል እምነት አለ።
አብራክ የተሰኘው መጽሐፍ ማህበረሰብ ውስጥ የፈጠረውን ችግር ቁልጭ አድርጎ ያሳያልም ሲል ተናግሯል። መጽሐፉን በማንበብ አስተያየቷን የሰጠችው የህግ ባለሙያና የሰብአዊ መብት አራማጅ ወይዘሪት ሶሊያና ሽመልስ አብራክ የተሰኘው መጽሐፍ ይሰጠዋል ያለችውን ጥቅም ጠይቂያታለሁ።
አንደኛ ሆነ ያለንበትን ዘመን በዘመን ውስጥ የነበረውን የፖለቲካና የብሔር መስቀልቀል ዶክመንት ያደርጋል ሰነዱ ያስቀምጣል አንደኛው ነው ሁለተኛው ደግሞ በዚሁም አጋጣሚ በተለያየ ሁኔታ ሆነ ያለውን ከፍተኛ የተስፋፋውን ብሔርተኝነትና ከብሔር ጋር የተያያዘውን የፖለቲካና የማህበራዊ ሁኔታ ላይ ያለውን ንግግር ኮንቨርሴሽን ያጠናክረዋልና ለሱ እንደመነሻ ሊሆን ይችላል ከዛ በተጨማሪ ደግሞ በተለየ የለተለት የሆነ የፖለቲካ ሂደት ለማይከታተሉ ወጣቶች እና ያለውን ሁኔታው ለሁኔታው ንስስብነት ለማይረዱ ወጣቶች ደግሞ ለነሱ ይሄንን ንግግር መጀመሪያ ኢንፎርሜሽን ለማግኘት ይሆናል።
ወይዘሪት ሶሊያና መጽሐፉ ውይይት እንደሚያስፈልገን አስተዋሽ ነው ትላለች።
ወደ መሬት ወርዶ በእያንዳንዱ ሰው ላይ ህይወት ላይ ያለው ነገር ምን ይመስላል ወይም በአንድ ሰው ታሪክ ውስጥ ቢካተት በግል አንድ ሰው የሚኖር ሰው ታሪክ በሚወደው በሚኖረው በሚገባው በሚወጣው በቤተሰቡ በእናቱ በህቱ ቢካተት ምን ይመስላል የሚለውን ነገር ለማየት እድሉን አይሰጠንም። ብዙ ጊዜ ያወራራችንም ኮንቨርሴሽን ማለት ያለው የፖለቲካ ኮንቨርሴሽን እና ይሄ መጽሐፍ ያንን እድል ሰጥቷል። በግለሰብ ደረጃ ያ ታሪክ ቢመጣ እንዴት ነው የሚለውንና ለሱ ሪፍሌክሽን ትልቅ እድል የሰጠን ይመስለኛል። ያ ማለት ግን ሌሎች ታሪኮች ሁሉንም ማለት አይደለም በኔ አስተያየት እንዳየሁት ከራሴ እንደተማርኩት ከሆነ ነገር ግን በዚህ ደረጃ ራሱ በጣም በጣም ከፍተኛ ሆነ ሳይግኒፊካንት ሆነ ሁኔታ ማህበራዊ ህይወታችንና የግል ህይወታችንን የሚያመሳቅል ከሆነ በዛ ሳይድ መታየት ያለበት ንግግር በደንብ ኮንቨርሴሽን ሊኖር የሚገባበት ጊዜ ላይ የደረስን ይመስለኛል።
የመጽሐፉ ጸሐፊ አቶ ሙልጌታ አረጋዊ ብሔርተኝነትና ከብሔር ጋር የተያያዘ ጉዳይ ፖለቲካዊና ማህበራዊ ግንኙነት ላይ የፈጠረውን ስንክሳርና የተወሳሰበ ችግር ለመቅረፍ የሰከነ ውይይት ያስፈልጋል ባይ ነው። ጊዜው ደግሞ አሁኑ ነው ሲል አስቀምጦታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። የምትከታተሉት የጋቢና ቪኦኤ ጉዟችንን ነው። ባህር ዳር፣ ድሬዳዋ፣ ጅማና አዲስ አበባ ክልል የሚገኙ ተማሪዎች በረፍት ጊዜያቸው የተሳተፉበት የእውቀት ልውውጥና ውይይት ፕሮግራም ትላንት ተጠናቀቀ። አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አዘጋጅነት በኮምፒውተር ሳይንስ፣ እንግሊዘኛ ቋንቋ፣ የአካባቢ ሳይንስ፣ የቴክኖሎጂ፣ የፈጠራ ስራና የሂሳብ ክህሎትን የሚያጎለብቱ ስልጠናዎች ለበርካታ ወጣቶች ተሰጥተዋል። ይህንን በተመለከተ የዩናይትድ ስቴትስ ኤምባሲ ቃል አቀባይ አቶ ኒኮላስ ባርኔትን መስታወት አረጋው አነጋግራቸዋል። አንድ ወር የፈጀው በተለያዩ የሙያ እውቀት ልውውጦች ላይ ያተኮረው ስልጠና ከ500 በላይ ወጣቶች እንደተሳተፉበትና እንዲህ ያለ የበጎ ፈቃድ የእውቀት ልውውጥ ሲካሄድ ለመጀመሪያ ጊዜ መሆኑን ቃል አቀባይ ኒክ ባርኔት ገልጸውልናል።
We asked for volunteers over the summer break to teach what they know to other Ethiopian citizens. So we were really pleased
because የከፍተኛ ትምህርት ተማሪዎች በዚህ በክረምት ወራት የረፍት ጊዜያቸው ሌሎች ከበታቻቸው ላሉ ተማሪዎች የቀሰሙትን እውቀት እንዲያካፍሉ አቅደን ፍላጎት ላላቸው ተማሪዎች እንዲሳተፉ ጥሪ አቀረብን። 50 የበጎ ፈቃድ አሰልጣኞች አገኘን። በተለያዩ ቀቶች ሳይንስ፣ በቴክኖሎጂ፣ የፈጠራ ስራና ሂሳብ፣ የፎቶግራፍ ጥበብ ክህሎት ያላቸው ነበሩ። ማንኛውም እውቀት መቅሰም ለሚፈልጉ ወጣቶች ስልጠናውን መውሰድ እንደሚችሉ ካስታወቅን በኋላ ደግሞ ወደ 500 የሚሆኑ ወጣቶች ስልጠናውን ሊወስዱ ተመዝግበው ነበር።
የሚበረታታ ምሳሌ የሚሆንና ተጽዕኖ መፍጠር የሚችል ስልጠና እንደነበር የገለጹት ቃል አቀባይ ኒክ ባርኔት በትላንትናው የስልጠናው ማብቂያ ዕለት በርካታ ወጣቶች በአጭር ጊዜ ውስጥ የቀሰሙትን እውቀት ጥቅምና ማህበረሰባቸውን ለማገልገል ዝግጁነታቸውን በራሳቸው አንደበት ሲገልጹ ነበር ብለዋል። በተጨማሪም በዩናይትድ ስቴትስ የሚኖሩ ትውልደ ኢትዮጵያውያን በቀጣይ ፕሮግራሞች ተካፋይ እንዲሆኑ የሚደረገው ጥረት እንደሚቀጥልም ቃል አቀባዩ ገልጸዋል።
Well, certainly we're willing to work with anybody who shares our interest in elevating the capacity of Ethiopians. I mean, this is
እኛ በማንኛውም መንገድ ችግሮችን ለመቅረፍና ችሎታን የሚያጎለብቱ አስተዋጽኦዎችን ለማበርከት ከሚፈልጉ ኢትዮጵያውያን ጋር ሁሉ ለመስራት ዝግጁ ነን። ይህንን ለማስፈጸምም መዋለ ንዋይ እናፈሳለን። ለምሳሌ ትላንት የስልጠናው ማብቂያ ዝግጅት ላይ ከዩናይትድ ስቴትስ የመጣ ትውልድ ኢትዮጵያዊ እዚህ ለሚገኘው ማህበረሰብ የኮምፒውተር ኮዲንግ ሙያን ለወጣቶች ማስተማር እንደሚፈልግ ነግሮኝ ነበር። ወቀታቸው በተለያዩ ኢትዮጵያ በሚገኙ ዩኒቨርሲቲዎች አማካይነት በማካፈል ላይ የሚገኙ በርካታ ትውልድ ኢትዮጵያውያን እንዳሉ እናውቃለን። ስለዚህ ፍላጎት ካለው ዲያስፖራ ጋር ለመስራት ዝግጁ ነን።
አሜሪካን ስፔስ ፕሮግራም በሚል ስያሜ ለመጀመሪያ ጊዜ ተዘጋጀው ይህ የእውቀት ልውውጥ ፕሮግራም በቀጣይ ዓመት የተማሪዎች የረፍት ጊዜ በተጠናከረ መልኩ እንደሚቀጥል የዩናይትድ ስቴትስ ኤምባሲ ቃል አቀባይ ኒክ ባርኔት ገልጸዋል።
የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አትቪ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። ጽዮን ግርማ
እኔም መስታወት አራጋው ነበርን። በቴክኒክ ማቅቢል ያበረው፣ የቴክኒክ መሀንዲስ የስርጭታችን ደግሞ ሱሌማን ነበር። መልካም ምሽት።
ደህና ደሩ።